ሕይወታቸው በተመሳጠረ ዓለም አቀፍ የትችት ወይም የነቀፌታ ማዕበል ውስጥ ያለፈች መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ አፍሪካውያን ከኢትዮጵያውያን ጎን እንዲቆሙ ጥሪ አቀርበዋል። ጠቅላይ ሚኒስትሩ ሰሞኑን ለበጎ ፈቃደኛ ወጣቶች ባደረጉት ንግግርም ኢትዮጵያ አሁን ያለችበት ሁኔታ ትንሹን ትልቁም ተረባርቦ የተነሳበት ጊዜ መሆኑን ገልጸው አገራቸው ግን በማንም ጫና እንደማትቆም አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ለአፍሪካዊ ችግር አፍሪካዊ መፍትሄ ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ያደረጉት ገለጻ ማጠንጠኛ ነው። ጠቅላይ ሚኒስትሩ ለህብረቱ የሰላምና ጸጥታ ምክር ቤት ዝግ ስብሰባ ባደረጉት ገለጻ ማጠቃለያ የጠየቁት የሀገሪቱን አጋርነት ነው። እሳቸው እንዳሉት አገራቸው በተመሳጠረ ዓለም አቀፍ የትችት ወይም የነቀፌታ ማዕበል ውስጥ ያለፈች ነው። አገራቸው በዚህ ሁኔታ ውስጥ ያለፈቻለችው በግዛቷ ውስጥ የህግ የበላይነትን ለማረጋገጥ በመስራቷ እንደሆነ ጠቅላይ ሚኒስትሩ ተክሰዋል። እናም አፍሪካውያን ከኢትዮጵያ ጎን እንዲቆሙ ጥሪ አቀርበዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው ከመጋቢት 2010 የለውጥ ዋዜማ እስከ ህዳር 2013 የትግራይ ጦርነት ድረስና ከዚያም በኋላ ስላሉ ሁኔታዎች ተቃቅሰዋል። የትግራዩ የህግ ማስከበር ርምጃ አሁን ስላለበት ምዕራፍም አስረድተዋል። መንግስት በቁጥጥር ስር የዋሉ የህዋት መሪዎችን ለፍርድ ያቀረበና በከፍተኛ የአገር ክህደት ወንጀል እንደዚሁም በመንግስትና በህዝብ ላይ በተፈጸመ ወንጀል የሚፈለጉትንና አሁን ያልተያዙትን ደግሞ ለመያዝ እየሰራ መሆኑን አመልክተዋል። ቅድሚያ የምንሰጠው ተግባር ግን የትግራይ ክልልን እንደገና መገንባትና ዜጎቻችን ወደ ቀደመ ህይወታቸው መመለሳቸውን ማረጋገጥ ነው ብለዋል ጠቅላይ ሚኒስትሩ። በክልሉ ሆን ተብሎ ዜጎችን የመበደል ተግባር ይፈጸማል በሚል የሚነገረው ግን መሰረተ ቢስ ነው ሲሉ ነው ያጣጣሉት። በትግራይ ክልል ባለፉት ወራት ውስጥ ለ4.1 ሚሊዮን ዜጎች ሰብአዊ እርዳታ መድረሱንም ጠቁመዋል። ዓለም አቀፍ አጋሮች ግን ጉዳዩ ያሳስበናል ባሉት መጠን አልተንቀሳቀሱም ብለዋል ጠቅላይ ሚኒስትሩ። ለዚህ በማሳያነት የጠቀሱት ደግሞ እስካሁን 70% የሚሆነው ድጋፍ በመንግስት እየቀረበ መሆኑን ነው። በህዋት አነሳሽነት በተካሄደው የህግ የበላይነትን የማረጋገጥ ዘመቻ ወቅት ተፈጸሙ የሚባሉ የሰብአዊ መብት ጥሰቶችን ለመመርመር መንግስት ተጨባጭ እርምጃዎች መውሰዱን የጠቆሙት ከነዚህ ምርመራዎች ጋር በተያያዘ ከሚመለከታቸው የተባበሩት መንግስታት አካላት ጋር ለመተባበር ፈቃደኛ ስለመሆኑ መንግስት ፍንጭ መስጠቱንም አመልክተዋል ጠቅላይ ሚኒስትሩ። ከዚህ አንጻር በተለይ ከሀጉራዊ ተቋማት ጋር ለመስራት ዝግጁ መሆናቸውን የገለጹት እንደ አፍሪካ አቋቋምናቸው አሀጉራዊ ተቋማት ስራቸውን እንዲሰሩ ኢትዮጵያ ዝግጁ ናት በማለት ነው ያረጋገጡት። በተለይም የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ከኢትዮጵያ የሰብአዊ መብት ኮሚሽን ጋር የጋራ ምርመራ እንዲያካሂዱ ፈቃደኛ መሆናቸውን ጠቁመዋል። በዚህ አስቸጋሪ ጊዜ የአፍሪካ ህብረትና አባል አገራቱ ላሳዩን አፍሪካዊ አጋርነትና ድጋፍ መስጋናችንን እንገልጻለን ሲሉም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካዊ ችግር አፍሪካዊ መፍትሄ አስፈላጊ መሆኑን መግለጻቸው ኢትዮጵያ እስካሁን ስትከተለው ከቆየችው ፖሊሲ የመነጨ መሆኑን መንግስት አስታውቋል። በስልክ ያነጋገርኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ
ይሄ ቆየ እንግዲህ የኢትዮጵያ አቋም ነው። ኢትዮጵያ በአፍሪካ ጉዳዮች ለግንባር ቀደም ሚና የምትጫወት ሀገር ናት። ለአፍሪካ ነጻነት ከዚህ በፊት ትልቅ አስተዋጽኦ ስታደርግ የቆየች ናት። የአፍሪካ ህብረት የአፍሪካነት ድርጅት ጽህፈት ቤት የተባሉትም እዚህ የተቋቋሙበት ዋናው ምክንያት ነው። አሁንም ቢሆን የአፍሪካን ጉዳይ በአፍሪካ ማዕቀፍ በአፍሪካውያኖች አማካኝነት መፍታት የግድ ነው። ይሄ የተሻለ ነው፣ ለአፍሪካ አክብሮት ይሰጣል፣ ለአፍሪካ ትልቅ ኩራት ነው የሚል አቋም ስላላት ነው። ይሄን የምናምን አቋም ስለሆነ የቆየም አቋም ስለሆነ የአፍሪካዊ ችግር በአፍሪካ ማዕቀፍ መፍትሄ ማግኘት አለበት ከሚል መነሻ ነው ይሄን ያሉት። ይሄ ነው እንግዲህ ታሪካዊ ዳራ ሊሆን የሚችለው። በአጠቃላይ
እንግዲህ አፍሪካ ህብረትን በተመለከተ የኢትዮጵያ መንግስት በሰሜን ኢትዮጵያ ያካሄደውን ዘመቻ በተመለከተ የሚታወቅ በአደባባይ የወጣ አቋም የድርጅቱ የኮሚሽኑ ሊቀመንበር ሙሳ ፋኪ መሐማት በጅቡቲ በተካሄደ የኢጋድ የመሪዎች ስብሰባ ላይ ያደረጉት ንግግር ነው። የኢትዮጵያ መንግስት የሀገሩን የግዛት አንድነት ለማስጠበቅ ቆራጥ እርምጃ ወስዷል የሚል አገላለጽ ነው የተጠቀሙት። እንግዲህ ድጋፋቸውን ገልጿል። ከዛ ውጭ ግን በአደባባይ የሚታወቅ ነገር የለምና ምንድን ነው በአፍሪካ ህብረት በኩል ያለው አቋም አሁን በኢትዮጵያ ውስጥ ከዛም ከጦርነቱም በኋላ ያሉትን ሁኔታዎች በዛም ጊዜ የነበረውን በተመለከተ?
እንግዲህ የአፍሪካ አቋም ብሎ የአፍሪካ እንዴት አቋም ሲባል የአፍሪካ ሀገሮች አቋም መውሰዱ ይሻላል። ብዙዎቹ አፍሪካ ሀገሮች ከጎረቤት ሀገሮችም ጭምር በዚህ ህግ በላይነት የማስከበር ስራችን ውስጥ ድጋፍ ሰጥተውናል። በአግባቡ ከዚህ ቀደመ ማመስገናቸውን ምስጋና አቅርበንላቸዋል። ይህን ድጋፋቸው እንደሚቀጥሉ ተስፋ እናደርጋለን። ያ ነው ለእኛ የአፍሪካውያን አቋም ተብሎ የሚወሰደው። አንድ ሀገር ወይም ይሄ ሀገር ወይም ይሄ ሀገር አንዱ ያፈነገጠ ከሆነ ወይም ሁኔታ ስላልገባው እዚህም እዛም ዝንፈቶች ካሉ ይሄ በሂደት ይስተካከላሉ ብለን ነው ተስፋ የምናደርገው። ነገር ግን ዞሮ ዞሮ የአፍሪካ ሀገሮች የእኛን አቋም ይደግፋሉ የሚል እምነት አለ።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአገራቸው ላይ የተቀናጀ ዘመቻ እየተካሄደ እንደሆነ ሲናገሩ የመጀመሪያቸው አይደለም። ስልጣናቸውን ላጠናቀቁ በጎ ፈቃደኛ ኢትዮጵያውያን ወጣቶች ሰሞኑን ባደረጉት ንግግርም ይሄንኑ መልእክት አንጸባርቀው ነበር።
ኢትዮጵያ አሁን ባለችበት ሁኔታ ከግራ ከቀኝ ከፊት ከኋላ መገመት በሚያዳግት ሁኔታ ትልቁም ትንሹም በከፍተኛ ደረጃ ተረባርቦ የተነሳባት ጊዜ ላይ እንገኛለን። የዚህ የውሸት ፕሮፓጋንዳና ጥላቻ ንግግር ዋና አላማ የዛሬ 100 ምናምን አመት አልገዛም ብላ ሌሎች አፍሪካ ሀገሮች ምሳሌ የሆነችው ሀገር አሁን ደግሞ ደህነት አያስፈልገኝም ብልጽግና ንሻለው መለመን አልፈልግም መስጠት እመኛለሁ ያለች ነውና እቺን ሀገር ካላቆምናት እዚህ ካልቀጨናት በስተቀር አሁንም ለጥቁር ህዝቦች አሪያ ትሆናለች የሚል ስጋት በሰፊው ይናፈሳል። ዛሬ ላረጋግጥላችሁ እንፈልገው ትልቅ ቢጮ ትንሽ ቢጮ ብዙ ውሸት ቢነገር ብዙ ውሸት ቢነዛ ትናንት አባቶቻችን ነጻነቷን የተጠበቁትና ለጥቁር ህዝቦች ሁሉ አሪያ ያደረጓት ኢትዮጵያ ዛሬም በልጆቿ ጥረት እና ትብብር በነጻ በሚሰጡ ጀግኖች ወጣቶች ታግዛ የብልጽግና ምሳሌ መሆንና የጥቁር ህዝቦችን አሪያ ሆና ከልመና የምታወጣ ሀገር መሆኗን ምንም ምድራዊ ኃይል ሊያስቀረው የማይችል መሆኑን ላረጋግጥላችሁ ፈልጋለሁ። የዓለም ሚዲያ በአንድ ድምጽ ቢጮህ እኛ ኢትዮጵያውያን እይታችንን ከኢትዮጵያ ብልጽግና ላይ አናነሳም።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ የጠቅላይ ሚኒስትሩ እንደመዳሜ ይጋራሉ። እሳቸው እንዲያውም ሁኔታው ከሌላ የታሪክ አጋጣሚ ጋር እንደሚመሳሰል ነው የሚያብራሩት።
ይሄ ሁሉን አቀፍ ከበባ የሚባለው 1970 የሶማሊያ ወረራ ወቅት የታየ ነው። ኢትዮጵያ በከፍተኛ ሁኔታ የተከበበችበት ሁኔታ ነበረ። ከሶማሊያ ጋር ጦርነት አለ፣ ሱዳን አለ፣ ኤርትራ ሀገር ባትሆንም በኤርትራ በኩል የሚደረጉ እንቅስቃሴዎች ነበሩ። በነ ጂሚ ካርተር በኢራን ሻህ አስተባባሪነት የመካከለኛው ምስራቅ የቅርብ እንትኖች ሁሉ እና የምዕራብ ሀገሮች እንዳሉ ወይም በዝምታ ወይም ደግሞ ጉልህ በሆነ ተሳትፎ የኢትዮጵያ ሁኔታ የኢትዮጵያ ሉዓላዊነት አደጋ ላይ የጣሉበት ሁኔታ ነው የነበረው። ይህንን በሀገር ውስጥ የነበረው ደግሞ ለመረጋጋት ለዚህ ምቹ ሁኔታን ፈጥሮ የሶማሊያ ጦር በርካታ የሀገሪቱ አካባቢዎች ለተወሰነ ጊዜ መቆጣጠር የቻለበት ሁኔታ ነበረ እና ኢትዮጵያውያን ልዩነቶች ነበሩን፣ አሉን፣ ወደፊትም ይኖሩናል። ነገር ግን የምንለያየውም የምንሻኮተውም ኢትዮጵያ በምትባል ሀገር ላይ ስለሆነ ቅድሚያ ለዚህ ጉዳይ የኢትዮጵያን ሀገራዊነት ማስቀጠል ጉዳይ አድርጎስ ከተባበን ድረስ በፍጹም ልንቋቋመው እንደምንችል ምንም ጥርጣሬ የለኝ።
በኢትዮጵያ ላይ እየተደረጉ ነው ያሏቸው ጫናዎች ከተለያየ አቅጣጫ የሚመጡ ቢሆኑም የተናበቡ መሆናቸውን ፕሮፌሰር ካሳሁን ያምናሉ።
በቀጥታና በዛዋሪ የተቀናጁ ናቸው። ምዕራባውያን ራሳቸውን ችለው ከነ አጃቢዎቻቸው በአፍሪካም ውስጥ ካሉ ጭምር በተለያዩ መንስኤዎች የተባበሩበት ነው። በአንድ አጀንዳ ላይ የዋናዎቹ አራማጆች ፍላጎት ግን ኢትዮጵያ በህዳሴው ግድብም ሆነ በውስጥ መረጋጋትና የኢኮኖሚ እድገት አግኝታ ፈተናዎቿን ብትወጣ ምን አይነት ኃይል እንደምትሆን ይረዳሉ። ሌሎችም ጉዳዮች አሉ፣ ዓለም አቀፍ ጉዳዮች፣ በቻይናና በአሜሪካ የሚደረገው ፉክክር በተለይም በአፍሪካ ውስጥ የኛን ሀገር ጨምሮ ይሄንን የማስጠበቅ እንትን አለ። ሁለተኛ በኢትዮጵያ ውስጥ ደካማ ብሔርተኛ ወይም ሀገር ወዳድ የሆነ መንግስት ሳይሆን በእነሱ ይሁንታና ፈቃድ የተመሰረተና የእነሱን ፍላጎቶች የሚያስተናግድ ስርዓተ መንግስት ይፈልጋሉ። እና የህዳሴው ግድብ በተሳካ ሁኔታ መጠናቀቅና የሚያስከትላቸው ጥቅሞች ተግባራዊ ከሆኑ ደግሞ ይሄ የሚያስፈራሩበት እርዳታና የመሳሰለው ነገር ያን ያህል የጎላ እንት ላይኖረው ይችላል ብለው ይሰጋሉ። ስለዚህ ይሄ ርብርቦሽ እንግዲህ ጋዜጣው ሚዲያውን የሜንስትሪም የዌስተርን ሚዲያ የምዕራባውያን ዋና ዋና መገናኛ ብዙሃን ዘመቻ ኢትዮጵያና እናውቃለን የሚለው የብርተኛ ቅጥረኞች ውትወታና የሀገራቱን ማህበረሰብ ወይም ህዝብ ስነ ልቦና እና አመለካከት ለማስቀየር የሚደረጉ ሙከራዎች ሁሉ እነዚህ ጋር ተዳምረው መታየት ያለባቸው ጉዳዮች ናቸው። አሁን በአካባቢያችን እንግዲህ የቅርብ ጎረቤታችን ከሆነችው ከሱዳን ጋር የገባንበት ሁኔታ እና ያለን እሷን በማጀብ ደግሞ በፊት ለፊት በግልጽና በስውር ደግሞ የሚንቀሳቀሱ ኃይሎች አሉ። ስለዚህ አሁን ያለንበት ሁኔታ ፈታኝና አሳሳቢ ነው። ለዚህ መፍትሄው ኢትዮጵያውያን ችግሮቻችንን በውስጥ በቅድሚያ አጣጥብን አቻችለን መፍትሄ ሰጥተን ለዚህ ለሀገራዊ ነት መቀጠል ቅድሚያ ሰጥተን እስካልተንከሳቀስን ድረስ እስከተወሰነ ደረጃ ወደ ስኬት ሊያመራ ይችላል የሚደረጉ አንዳንድ ሙከራዎችና እዚህ ላይ አጽንኦት ሰጥተን መንከሳቀስና መስራት ይገባናል ብዬ አስባለሁ። መንግስትም ፕሮአክቲቭ ሆኖ እነዚህ ነገሮች ችግሮች
በንቃት ማለት ነው
በንቃት ችግሮች እንዲቀረፉ ልዩነቶች እንዲጠቡ ወይም መፍትሄ እንዲገኝላቸው የሚያስፈልገው ሁሉ ጥረት ማድረግ አለበት። መንግስት ብቻም ሳይሆን ሁላችንም ተደራጁ ስብስቦች ሌሎች
በኢትዮጵያ ላይ እየተደረገ ያለ ርብርብ በሚል ጠቅላይ ሚኒስትር አብይ አህመድ በገለጹትና በተያያዥ ርዕሶች ላይ ከአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ብራኑ ጋር ያደረኩት ቆይታ በዚህ አላበቃም። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።